እሺ፣ እንደምናችሁ ደህና ናችሁ ወይ? ሁላችሁንም ጌታ ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን ከዘላለም እስከ ዘላለም። እሺ፣ ዛሬ ባለፈው ያቆምኩት እንደምታስታውሱት የሥላሴ ትምህርት ነው የጀመርነው። ከባድ ትምህርት ነው፣ ግን እንዴት ያላችሁ የእግዚአብሔር መንፈስ ከኛ ጋር ስለሆነ እግዚአብሔር ራሱ እንደሚያስተምረን ነው የምናየው እንጂ በእኔ አቅም በእኔ አይነት ሰው ስለ ሥላሴ ስለ እግዚአብሔር ለመናገር ምድፍረትም ሊኖረኝ አይገባም። ግን የተማርኩትንና እግዚአብሔር ለእኔ የገለጠልኝን ያስተዋልኩትን በልቤ የተቀመጠውን ለሌሎች ሼር ለማድረግ በሚል ነው እና በዚህ አንደርስታንዲንግ እንድትቀበሉኝ በፊቱንም ጠይቂያቸዋለሁ። እስቲ አሁን መጀመሪያ ከመጀመራችን በፊት አብረን እንጸልያለን። አጭር ጸሎት አድርጋለሁኝ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብርን ሁሉ ጠቅልለን ለአንተ እንሰጣለን። በዚህ ሩም ውስጥ ያሉ ወንድሞቼ እህቶቼ ብዙ ዲስከሽን ሲያደርጉ ቁጭ ብዬ ሰምቻቸዋለሁ። የሚመሩትን የሚናገሩትን በማስተዋልና በጥበብ ስለሞላሃቸው የሚናገሩበት ድፍረትና አቅም ጉልበት ስለሰጠሃቸው እግዚአብሔር ሆይ አመሰግንሃለሁ። ደግሞ እንዲህ አይነትም ዘመን ስላመጣህ ቁጭ ብለን የምንነጋገርበት ህዝብ ከጥፋት የሚያመልጥበትን ሁኔታዎች ሁሉ ስላመቻቸ ጌታ እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ በፊት ተገናኝተናል። እንደ ማርያም መልካም እድል መርጠን በፊት ቁጭ ብለናልና እንድታስተምረን ወደ እውነት እንድትመራን የጌታ መንፈስ አንተ ራስ ተገኝተ በመካከላችን ወደ እውነት እንድትመራን እውነት እንድትገልጥልን የተገለጠውን እንዲገለጥልን የመግለጥ ባለጸግነት ለእኔም እንዲመጣልኝ የመረዳት ባለጸግነት እንዲመጣልን እግዚአብሔር ሆይ የመስማት ባለጸግነት እንዲሰጠን ካንተ ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ጊዜውና ሰዓቱን ሁሉ ላንተ ሰጠን። ይህን የማይወዱ እርኩሳን መናፍስት ማናቸውን በዙሪያችን ቢኖሩ በስም ስልጣን የተመቱ ይሆኑ። ጌታ ሆይ የመንፈሳዊ የሆኑት ግን ያንተን ቃል የሚፈሩት የሚያከብሩት ለአንተ ስለአንተ የሚንቀጠቀጡ ቅዱሳን መላእክት ዙሪያችንን ስላሉ እናመሰግንሃለን። ከዛ ይልቅ በጣም ደግሞ መንፈስ ቅዱስ ዙሪያችንን እንደ እሳት ቃጥረህ በዙሪያችን ስላለ እናመሰግንሃለን። ጌታ ሆይ ራሴን፣ መንፈሴን፣ ነፍስ ስጋዬን፣ ሁለመናዬን ላንተ አሳልፌ ሰጠሁ። ወገኖቼን በሩም ውስጥ ያሉትን በሙሉ ላንተ አሳልፌ ሰጠሁ። ጊዜው ያንተ ነው፣ ሰዓቱ ያንተ ነው። አስተምረን፣ ተናገረን፣ እንሰማሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የጌታ ስም ብሩክ ይሁን። ዛሬ እንግዲህ የምቀጥለው ስለ ሥላሴ ባለፈው የጀመርኩት ላይ እግዚአብሔር አምላክ አንድነትና ሶስትነቱን አይተን ዛሬ ያቆም ነው እግዚአብሔር አምላክ አንድ አምላክ ነው የሚለው ላይ ነው ያቆም ነው እና አምላክ ለሚለው ዲፊኒሽን ሰጥተን አልፈናል። አምላክ ማለት ምንድን ነው አለን። አምላክ ማለት ሁሉን የሚችል በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የፈጠረ በሁሉ ላይ ስልጣን ያለው ዘላለማዊ የሆነ የራሱ ማንነት ወይም አካል ያለው ማለት ነው ብለናል። ስለዚህ በዚህ ባህሪው በምስጢረ ሥላሴ እግዚአብሔር በስም በግብር በአካል ሶስትነት በባህሪና በመለኮት በህልውና ግን አንድነት አብ ወልድ መንፈስ ቅዱስ አንድ አምላክ ሆኖ ለዘላለም ይኖራል። ስለዚህ አንድ የሚለው ቃል የባህሪ የመለኮትና የህልውናን ያመለክታል ብለናል። ሶስትነቱ አብ ወልድ መንፈስ ቅዱስ የሚሉ ስሞቹና በአካል ሶስት የመሆኑ ማረጋገጫ ነው ማለት ነው። ሶስትነቱን የሚያመለክት ነው ማለት ነው። ስለዚህ በሶስት ውስጥ ያለ አንድነት አምላክነቱ ነው። እግዚአብሔር አንድ ነው ስንል አብ ወልድ መንፈስ ቅዱስ ሶስት አካላት አንድ መለኮት አለ ማለታችን ነው። ስለዚህ አንድ በባህሬ ያላቸው አንድ ባህሪ ያላቸው ሶስት አካላት አሉ ማለታችን ነው። ስለዚህ በሶስትነት አንድነቱ በአንድነቱ በሶስትነቱን አምነን አንድ አምላክን እናመልካለን። ይህም የምናደርገው አካላቱን ሳንደባልቅ ወይም መለኮታዊ ህልውናውን ሳናክፋፋ ነው። ምክንያቱም የአብ አካል ለብቻው ነው፣ የወልድ አካል ለብቻው ነው፣ የመንፈስ ቅዱስ አካል ለብቻው ስለሆነ። ሆኖም የአብ የወልድ የመንፈስ ቅዱስ መለኮት ግን አንድ ነው። ይህ ሲባል በክብሩ በስልጣኑ እኩል ሆኖ ይኖራል። ባለፈውም የሰጠነው የአሕዛብ አማልክት ብዙ ናቸው። ብዙ ከመሆናቸው ለምንድን ነው አንዱ የሚያደርገውን አንዱ አያደርግም? የፀሐይ አምላክ ለብቻ ነው፣ የዝናብ አምላክ ለብቻ ነው። ይሄም ብዬ የአሕዛብ አማልክት ስል የአሕዛብ አማልክት መጽሐፍ ቅዱስ እንደሚገልጸው አጋንንት ናቸው። ስለዚህ ማንኛውም ቅርጽ ሰርተው ሲያመልኩ ከጀርባ ሆኖ የሚመለክ አጋንንት ስላለ ነው እና ለጊዜው የተደረገ ስለሚመስላቸው ነው። ስለዚህ አንዱ የሚችለውን አንዱ አይችልም፣ አንዱ የቻለውን አንዱ ይችላል። በዚህ ምክንያት አማልክቶቻቸው ብዙና ልዩ ልዩ ናቸው። የኛ አምላክ እግዚአብሔር ግን አብ ወልድ መንፈስ ቅዱስ ሶስትነት አለ፣ ሶስት አካላት አሉ። ነገር ግን መለኮቱ አንድ ነው። አብ የሚችለውን ወልድ ይችላል፣ ወልድ የሚችለውን መንፈስ ቅዱስ ይችላል። አብ ሁሉን ይችላል፣ ወልድ ሁሉን ይችላል፣ መንፈስ ቅዱስ ሁሉን ይችላል። ስለዚህ ነው በኋላም እየከተትን በባህሪያቸው ሶስትነትን በአንድነት እናረጋግጣለን ማለት ነው። አብ አልተፈጠረም፣ ወልድ አልተፈጠረም፣ መንፈስ ቅዱስ አልተፈጠረም። አብ ወሰን የለውም፣ ወልድ ወሰን የለውም፣ መንፈስ ቅዱስ ወሰን የለውም። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ቢሆንም ሶስት አምላክ አለን አንልም፣ አንድ አምላክ አለን ነው የምንለው። ምክንያቱም እግዚአብሔር አምላክ አንድ አምላክ ነው። በብሉይ ኪዳን በዘዳግም 6:4 ላይ ምንድን ያየ ነው? ዘዳግም 6:4 እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እንግዲህ ብሉይ ኪዳን በብሉይ ኪዳን ያው ክርስቶስ የተሰወረ ምስጢር ነው። በተለይ ስላሴ ራሱ የተሰወረ ምስጢር ነው። አዲስ ኪዳን የከፈተልን አዲስ ኪዳን ሪቪል ያደረገው ወደ 7 ምስጢሮች አሉ ይላሉ ቴዎሎጂያን። እኛ እንኳን የደረስንበትና የሚገባን አለ። ለምሳሌ እኛ ከአህዛብ ጋር መውረሳችን የቤተ ክርስቲያን ማለት አህዛብ ከክርስቶስ አካል ሆና ከአህዛብ ጋር አንድ አካል አዲስ ፍጥረት በሚል አንድ አካል መሆናችን ይሄ ምስጢር ነበረ። ብዙ ምስጢሮች ለሐዋርያ ጳውሎስ የተገለጡ ብዙ ምስጢሮች አሉ። አንዱም የስላሴ ምስጢር የነበረ ነዚህ ምስጢረ ስላሴ የተባለው ግን አሁን በአዲስ ኪዳን ስለተከፈተ ስለሪቪል የነበረው እንትኑ ተሰውሮ የነበረው ሪቪል ስላደረገ ወይም ስለተገለጠ ስለዚህ እንናገራለን ማለት ነው። ለምሳሌ በፍጹም ልብህ፣ በፍጹም ልብህ ፍቅር የሆነውን እግዚአብሔርን ፍቅር ልጁን የሰጠን እግዚአብሔር ፍጹም ልብህ ውደደው። በፍጹም ነፍስህ ነፍሱን የሰጠህን ጌታ ክርስቶስን ውደደው። በፍጹም ኃይልህ ኃይል የሚሰጥህን መንፈስ ቅዱስ የክርስትና ህይወትን ዛሬ ጌታ መንፈስ ቅዱስ በእኛ ውስጥ ባይኖር ኖሮ በዚህ ምድር ላይ የክርስትና ህይወት መኖር ቀላል አይሆንም ነበር። ለቤተ ክርስቲያን ትልቁ የክርስቶስ የመንፈስ ቅዱስ መገለጥ ወይም መንፈስ ቅዱስ ከእሷ ጋር የመሆኑ ምክንያት ነው። ስለዚህ በአብንም ወልድንም መንፈስ ቅዱስንም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ። ግን እስራኤላዊ ስማ፣ አምላክህ እግዚአብሔር አንድ አምላክ ነው። ሶስት ነው ብለህ እንዳትል፣ አምላክህ እግዚአብሔር ግን አንድ አምላክ ነው። ዘዳግም እዚህ ጋር ነው የቆምኩት። ዘዳግም 4:35-39 ድረስ ዘዳግም ምዕራፍ 4:35-39 እግዚአብሔር አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱ ሌላ አምላክ የለም። እንግዲህ እግዚአብሔር በላይ በሰማይ በታች በምድር አምላክ እንደሆነ ሌላ እንደሌለ ዛሬ ወቅ በልብህም ያዘው ይላል። እግዚአብሔር አምላክ ሌላ አምላክ የለም እንደ እግዚአብሔር። እግዚአብሔር ብለን ስንል በሶስትነቱ አንድነቱን ማምነን ማለት ስላልተገለጠልን ነው። ብሉይ ኪዳን እግዚአብሔር ራሱን የገለጠባቸው መንገዶች ቢኖሩም ግን ሰው እግዚአብሔር እንደ አዲስ ኪዳን ተገልጦ ስላልታየ ነው። ስለዚህ አምላክህን እግዚአብሔር አምላክህን ወቅ። ማወቅ ብቻ አይደለም፣ ከእርሱ ሌላ አምላክ እንደሌለ ወቅ። በሰማይ ቢሆን በምድር እንደ እግዚአብሔር ያለ ሌላ የለም ይላቸዋል። ዘዳግም እዛው 35:39 ዘዳግም 35:39 አሁንም እኔ ብቻዬን እኔ እንደሆን ከኔ በቀር አምላክ እንደሌለ እዩ። እንደው በእንትን እንኳን ብንሄድ እዚህ ሶስቱ እኔ የሚለው ሶስት ናቸው በአንድ ጥቅስ ውስጥ ማለት ነው። አሁን እኔ ይላል ብቻዬን እኔ እንደሆንኩ ከኔ በቀር አምላክ እንደሌለ እዩ። አይ አም ሁ አይ አም፣ እኔ የሚሉ ሶስት ነው የምናየው በብሉይ ኪዳን ጥቅስ ውስጥ ማለት ነው። በዘዳግም 32:39 ውስጥ ሶስት እኔዎች በአንድ ሴንቴንስ ውስጥ ማለት ነው። እኔ እገላለሁ፣ አድናለሁ፣ እኔ እመታለሁ፣ እፈውሳለሁ፣ ከእጄም የሚያድን የለም፣ እኔ ነኝ፣ ከኔ በሌላ ማንም የለም ነው የሚለው እግዚአብሔር። ሳሙኤል ሁለተኛ ሳሙኤል 22:35 ሁለተኛ ሳሙኤል 22:35 እንደዚህ ይላል፣ ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምባ ማን ነው? ማንም ከእግዚአብሔር በቀር አምላክ የለም። እንግዲህ አሁን እኛ አዲስ ኪዳን አማኞች ስለሆንን እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን ነው ማለት ነው። ከእግዚአብሔር በቀር ሌላ አምላክ የለም። ከዚህ ከመለኮቱ ከሁሉን ቻይነቱ ከሱ በቀር ሌላ አምላክ የለም። ኢሳይያስ 43:10-11 ኢሳይያስ 43 ከ10 እስከ 11 እንደዚህ ይላል፣ ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ ድጋሚ ሁለት ጊዜ ነው የሚደግመው፣ እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። አሁንም በአንድ ሴንቴንስ ውስጥ ሶስት እኔዎች ናቸው ያሉት። እንግዲህ መጽሐፍ ቅዱስ በአጋጣሚ የሚባል ነገር የለም። እያንዳንዱ ነጥብና እያንዳንዱ ቃላት በምክንያት የገቡ ናቸው፣ መንፈስ ቅዱስ ስለሆነ ደራሲው። ስለዚህ እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። 11 ላይ ነው ይሄን ልክ 10 ቁጥር 10 ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም ይልና 11 ላይ እኔ እግዚአብሔር ነኝ ከኔም ሌላ የሚያድን የለም። ኢሳይያስ 44:6 ላይም ኢሳይያስ 44:6 የእስራኤል ንጉስ እግዚአብሔር የሚበዥህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም። እኔዎቹ ልክ በምክንያት ተደርገው ሶስቱ አንድ ላይ ነው የገቡት። የእስራኤል ንጉስ እግዚአብሔር የሚቤዥህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ኢሳይያስ 45:5 ላይ ኢሳይያስ 45:5 እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም፣ በፀሐይ መውጫ ከምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታወቅኩ፣ አንተ ግን አላወቅክም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። እግዚአብሔር እየደጋገመ ከሱ ሌላ ምንም አምላክ የለም ብሏል። እኔ ነኝ። እዛው ኢሳይያስ 45:21 ላይ ኢሳይያስ 45:21 ይናገሩ፣ ይቅረቡ፣ በአንድነትም ይማከሩ። ከጥንት ይህንን ያሳየ ከቀድሞ የተናገረ ማን ነው? ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከኔ በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔ በቀር ማንም የለም። እኔ የሚለው የእግዚአብሔር ስሙ ነው። በብሉይ ኪዳንም ልክ አብርሃም ነው ሙሴን ሲጠራው ማን ብዬ ልንገራቸው ማላከኝ ልበል ሲል ያለው አይ አም ሁ አይ አም ነው ያለው። እኔ በቀበልና ንገራቸው ነው የሚለው። እግዚአብሔር የማንነቱ መጠሪያ ነው። ስለዚህ በብሉይ ኪዳን የነበረው የቁጥር ብዛት መኖሩን ብሉይ ኪዳን ሰዎች ቢያቁም፣ ቅዱሳን ቢያቁም፣ ግን እንደኛ እንደ ሐዲስ ኪዳን አማኞች ሶስትነቱን አያውቁም ነበር እንጂ የቁጥር ብዛት እንዳለ ባለፈውም እንግዲህ አይተናል፣ ጥቅሶችን እየጠቀስን በኢሳይያስ 46:9-10 ኢሳይያስ 46:9-10 እኔ አምላክህ ነኝና ሌላ የለምና የቀድሞውን የጥንቱን ነገር አስብ፣ እኔ እግዚአብሔር ነኝ፣ እንደ እኔም ማንም የለም። እንግዲህ እዚህ ጋር አሁን በአንድ ጥቅሱ ሶስት እኔዎች ነው የምናየው። እኔ አምላክ ነኝና ሌላ የለምና ከቀድሞ የጥንቱን ነገር አስብ፣ እኔ እግዚአብሔር ነኝ፣ እንደ እኔም ማንም የለም። ቁጥር 10 ላይ በመጀመሪያም በመጨረሻው ከጥንትም ያልተደረገውን እናገራለሁ፣ ምክሬ ትጸናለች፣ ፈቃዴን ሁሉ ፈጽማለሁ እላለሁ ይላል። ስለዚህ አዲስ ኪዳን እግዚአብሔርም አንድ አምላክ መሆኑን አዲስ ኪዳንም ነግሮናል። ብሉይ ኪዳን እግዚአብሔር አምላክ አንድ መሆኑን አስጠንቅቆ እስራኤሎች ስማ፣ አምላክ እግዚአብሔር አንድ አምላክ ነው፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እያለ ሶስትነትን በአንድነት አድርጎ አሳይቶናል። ሐዲስ ኪዳንም አንድ አምላክ እንደምናመልክ ነግሮናል። ዮሐንስ ወንጌል ምዕራፍ 5:44 ላይ ዮሐንስ ወንጌል ምዕራፍ 5:44 እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? ይሄን ክርስቶስ ነው ያለው። ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ በማለት እግዚአብሔር አንድ መሆኑን ክርስቶስ ራሱ ተናግሯል። ሮሜ 3:30 ላይ ሮሜ 3:30 ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው እንጂ። አንድ ስለሆነ አምላክ አንድ ስለሆነ ነው ብሎ የነገሩን። የአካል መለያየትን ሳይደብቁን የመለኮት አንድነትን ደግሞ ነግረውናል። መጽሐፍ ቅዱስ ግልጽ ያደረገውን ነው እኛ የምንቀበለው። ስለዚህ የአካል መለያየት እንዳለ ክርስቶስ ራሱ እኔና አብ አንድ ነን፣ እኔ ብሄድ ይሻላቸዋል፣ አባቴ 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 እያለ ነግሮናል። እኔ ብሄድ ይሻላል፣ መንፈስ ቅዱስ ይመጣል እያለ ተነግሮናል። ግን አንድ አምላክ ደግሞ እንደምናመልክም ነግሮናል። ስለዚህ ምን ይላል ሮሜ ላይ ሐዋርያ ጳውሎስ ሲጽፍላቸው፣ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብም እኮ አምላክ ነው። አዎ የተገረዘ ስለ እምነት ያልተገረዘም በእምነት የሚያጸድቅ አምላክ አንድ አምላክ ነው ብሎናል። ሮሜ 16:27 እንደዚህ ይላል፣ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን። ብቻውን ጥበብ ላለው ለእግዚአብሔር ለኢየሱስ ክርስቶስ እስከ በኢየሱስ ክርስቶስ በኩል እስከ ዘላለም ድረስ ክብር ይሁን። እሴ ብቻውን ጥበብ ያለው ብሎ አንድ ያደርገዋል። ብቻውን እሱ ብቻ አንተ በማለት አንድ ነምበር፣ ልክ በሲንግል ነምበር አንድ ቁጥር አድርጎ ይነግረናል። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክት ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባለ ምንም ቢኖር ለእኛስ ነገር ሁሉ ከእርሱ የሆነና እኛም ለእርሱ የሆንን አንድ አምላክ አባለን። ነገር ሁሉ በእርሱ በኩል የሆነና እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። አሁን እዚህ ጋር ለማወራ ስልጣን ከፍና ዝቅ ለማድረግ አይደለም፣ ሶስትነቱንና አንድነቱን ለመንገር ነው። አባለን አንድ አምላክ አንዳለን አንድ ጌታ አለ ብሎ አንድነትና ልዩነቱ ሶስትነቱን ያካል የቁጥር ብዛት መኖሩን ነው የሚያሳየን። ስለዚህ አንድ አምላክ አለ፣ ግን አንድ አባለን አንድ ጌታ ኢየሱስ ክርስቶስ አለ ብሎ እንደገና ደግሞ ወደ ሶስትነቱ ይመጣል ማለት ነው። የአካሉን መለያየት ይነግረናል። የመለኮት አንድነቱን ግን አንድ አምላክ አለን ብሎ ነው የሚነግረን። ገላትያ 3:20 ላይም እንደዛ ነው የሚለው። ገላትያ 3:20 እግዚአብሔር ግን አንድ ነው ይለናል። እዛ ላይ እግዚአብሔር ግን አንድ ነው። ኤፌሶን 4:6ም ምክንያቱም ደቀ ሐዋርያቶቹ በሙሉ አስተምረዋል። ክርስቶስ ኢየሱስ ራሱ በምድር ላይ ሆኖ ከአባቱ ጋር እሱ ነው የነገረን አብ ወልድ መንፈስ ቅዱስ ብሎ አንድ አምላክ መሆኑን የነገረን። እንደገና ራሱንም እየለያየ አብ እኔ አባቴ እሱ እያለ ለያይቶ አሳይቶናል። መንፈስ ቅዱስን አዘ ፐርሰን እሱ ብሄድ እኔ ብሄድ ይሻላቸዋል እሱ እያለ አሳይቶናል። ያ ሁሉ ተጠብቆ እያለ ግን አንድነቱን ነው ሁልጊዜ የሚናገረው። እግዚአብሔር አምላክ ግን አንድ አምላክ ለመሆኑ ነው የሚናገረው መጽሐፍ ቅዱስ። ስለዚህ በኤፌሶን 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። በሁሉ የሚኖር ከሁሉ በላይ የሆነ በሁሉ የሚሰራ አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 1:17 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን ይላል። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ከዘላለም ከዘመናት ሁሉ ንጉስ ለዘመናት ሁሉ ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን ሲ መለኮትን አንድ አድርጎ ያሳየናል። እንደገና ደግሞ አካልንም ለያይቶም መጽሐፍ ቅዱስ ሲያስተምር ወደፊት እናየዋለን። ያዕቆብም እንደዚህ ይላል። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጣሉ። ሲ እግዚአብሔር አንድ እንደሆነ ለምንድን ነው እንደ አይነት ነገሮች የሚነሱት? ምክንያቱም የአካል መለያየት ስላለ ነው። ግን መለኮትን በተመለከተ ነው እግዚአብሔር አንድ እንደሆነ። መጀመሪያም እኮ የሌለ ነገር አይነካም አይነሳም ነበር። ግን ስላለ የአካል መለያየት ስላለ ግን ለያይተን አምላክ እንዳንል ነው። እንደገና መልሶ ግን እግዚአብሔር አምላክ አንድ አምላክ ነው ይለናል፣ ይመልሰናል። ይሁዳም እንደዚሁ ይሁዳ አንድ ቁጥር ብቻ ነው ያለው 25 ላይ አንድ ምዕራፍ ነው ያለው ቁጥር 25 ላይ ይሁዳ ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ብቻውን አምላክ ለሆነ መድኃኒታችን ከዘመናት በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብር ይሁን። ሲ አምላኩን አምላክን በአምላክ ነው የሚባርከው። አምላክ ስለሆነ ክርስቶስ ራሱ አምላክ ነው። አምላክ በአምላክ በክርስቶስ እዛ ያለ መንበሩ ጋር ያለ እሱ ጋር ያለ እሱ ስለሆነ በጌታ በኢየሱስ ክርስቶስ ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን ይላል። የእግዚአብሔር አካላዊ አቋሞቹ ስሞቹ ናቸው። አብ፣ ወልድ፣ መንፈስ ቅዱስ መባሉ ነው። ባለፈውም እንደተነጋገር ነው አካል ላለው ነገር ስም አለው፣ ስም ያለው ነገር አካል ወይም እኔነት ኤግዚስታንስ አለ ማለት ነው። ስለዚህ በደህንነታችን ላይ የስላሴ ስራ ታላቅ ነው። ለምንድን ነው የስላሴን ስራ ባለመቀበል ወይም የስላሴን ሶስትነትና አንድነት ባለመቀበል ደህንነትን አፌክት ያደርጋል። በደህንነታችን ላይ እንትን ስላለው ዋና አስተዋጽኦ ስላለው በፍጥረት ላይ ኦልሬዲ አይተነዋል። እግዚአብሔር አምላክ በፍጥረትን ሲፈጥር በስላሴን የፈጠረው እሱን ባናምን ችግር የለም። ነገር ግን ደህንነታችንን አፌክት ያደርጋል ስላሴን ስራ ወይም የስላሴን ትምህርት ካልተቀበልም ማለት ነው። ምክንያቱም አብ ነው የሚጠራን፣ ወልድ ይቀበለናል በደሙ ያነጻናል፣ መንፈስ ቅዱስ ያተመናል ይቀድሰናል፣ ከዛ የዘላለም ሕይወት እናገኛለን። በሌላ አነጋገር ጀስቲፊኬሽን የሚፈጸመው በክርስቶስ ደም ነው። ነጽተን ዝም ብሎ ኃጢያተኛ ብድግ አርጎ ጀስቲፋይ ያረጋዋል ያነጻውና ጸደቀ ብሎ ያቆመዋል። መንፈስ ቅዱስ ነው የሚቀድሰው። ስከዛ በኋላ እግዚአብሔር ነው የሚያከብረው። ሲ በደለነታችን ላይ ይሄ ነው ይሆነው። አንድ ኃጢያተኛ ምንም ከእግዚአብሔር ጋር ሩቆ የነበረ እግዚአብሔር ኃጢያት የሚጸየፍ አምላክ ነው። ሩቆ የነበረን ሰው በሱ ምትክ ክርስቶስ ስለሞተለት ደም ስለፈሰሰለት በዚህ ደም ምክንያት ጀስቲፋይ ሆነ ነጻ በቃ ጸደቀ ብሎ አመጣው። የጸደቀውን ደግሞ ሳይንቲፋይድ አደረገው መንፈስ ቅዱስ ቀደሰው እና አሁንም ይቀድሰዋል በቃሉና በመንፈሱ ስቲል ይሄን ነው የሚሰራው። አሁን ከኛ ጋር ይያለ ቤተክርስቲያን ባውንሷ በቃሉና በመንፈስ ቅዱስ ነው የምትቀደሰው። ለምን እንትን ሆና ተቀድሳ ወደ ክብሯ ስለምትሄድ ክርስቶስ በሚመጣበት ጊዜ ወደ ግሎሪፊኬሽን ወደ ክብራችን ነው የምንሄደው። ስለዚህ ክብሯ ጋር ለመሄድ በስላሴ ስራ ነው የሚሰራው። አብ ይሰራ አብ ይሰራው ወልድ ይሰራው መንፈስ ቅዱስ ይሰራው ማለት ነው። ስለዚህ ደህንነታችን ላይ አብ ይጠራናል አይደለም? አብ ነው ጠሪው። መንፈስ ቅዱስ ተቀማ ነው ወልድ ተቀብሎ ያነጻናል ይቀድሰናል በደሙ ያንጽቶ ጻድቃን ወይም ጀስቲፋይ ያደርገናል። መንፈስ ቅዱስ ደግሞ ይቀድሰናል። ስለዚህ ለአንድ ሰው በደህንነታችን ላይ ትልቅ ስራ ያለው የስላሴ ስራ ነው። ቲቶ ይሄንን ይነግራናል። ከዛ በኋላ የሐዋርያት ትምህርቱን በሙሉ ብትከፍቱት ስላሴ ነው የሚያወራው በሙሉ ሐዋርያ ጳውሎስም ሁሉም አስተማሪዎቹ በሙሉ። ለምሳሌ ቲቶ ልንመልከት 3:4 ላይ ቲቶ 3:4 ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይለናል። ምንድን ነው የሚለው እዚህ ጋር ቲቶ ለቲቶ ሲጽፍ ለሐዋርያው ጳውሎስ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ ፍቅሩ ቀደም ብለና እግዚአብሔር ፍቅር ነው እንዳል መውደዱ ሲገለጥ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስና ስለዳነን እንጂ በእኛ ስለነበረው ጽድቅ ስራ አይደለም። ሲ ሐዋርያ ራሱ ደቀመዛ ሐዋርያ ጳውሎስም እየከፋፈለ ያብን ወልድ መንፈስ ቅዱስን ያስገቡ ነው የሚጽፉት። ከዚህ በታዩት ከዚህ በኋላ መልእክቶቹ በሙሉ አብ ወልድ መንፈስ ቅዱስ የሌሉበት መልእክት የለም። ማንኛውም ትምህርት አብ ወልድ መንፈስ ቅዱስ የሌለው ትምህርት የለም። ሐዋርያ ጳውሎስ ምንኛውንም ነገር ሲናገር አብ ወልድ መንፈስ ቅዱስ ገብተው ነው የሚናገረው። ማቴዎስ ላይ ያው እንዳየነው በማቴዎስ 28:19 ክርስቶስ ራሱ በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት ያድርጉልኝ ክርስቶስ ራሱ ይሄን ብሎታል። ይሁዳ ላይ የምናየው አለ ይሁዳ 20:21 ላይ ይሁዳ አንድ ምዕራፍ ነው ያለው። ስለዚህ ይሁዳ 20:20-21 እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ስላሴ እዚህ ጋር ቁጭ ብሏል። ምንድነው ስናየው ጥቅሱ ላይ በመንፈስ ቅዱስ ጸልዩ። በሌላ አነጋገር በመንፈስ ቅዱስ እየጸለያችሁ በጌታችን በኢየሱስ ክርስቶስ የተሰደረገላችሁ ምህረት እሱን ትጠባበቃላችሁ ክርስቶስን ትጠባበቁታላችሁ። ምክንያቱም የክርስቶስ ኢየሱስ እንደገና መገለጥ ነው የኛ አዲስ አካል ግሎሪፊኬሽናችን ክብራችን እሱ በሚገለጥበት ጊዜ ስለሆነ ክርስቶስን ምህረት ስንጠባበቅ የእግዚአብሔር ፍቅር ይላል ያ ፍቅር ከናንተ አይጎልም። በመጠበቅ ክርስቶስን በመጠበቅ የምትኖሩ ስትሆኑ በመንፈስ ቅዱስ ጸልዩ። ክርስቶስን በመጠበቅ የምትኖሩ ስለሆናችሁ በመንፈስ ቅዱስ ጸልዩ። ስለዚህ እንደውም ይላቸዋል የኢየሱስ ክርስቶስ ምህረቱ የሱን ምህረት ስትጠባበቁ የእግዚአብሔር ፍቅር አይጎልባችሁ። አብም ወልድንም መንፈስ ቅዱስንም እዚህ ጥቅስ ውስጥ በአንድ ጥቅስ ውስጥ እናያለን። ሐዋርያቱ ወይም ሐዋርያ ጳውሎስ የመልእክቱ መጨረሻ ማሳረጊያም አድርጎታል ሁለተኛ ቆሮንቶስ 13:14 ላይ ሁለተኛ ቆሮንቶስ 13:14 የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከናንተ ጋር ይሁን። ተመልከቱት የጌታ ኢየሱስ ክርስቶስ ጸጋ ምን ነው? ጸጋ የሰጠን እንዲሁ በነጻ ያዳነን እግዚአብሔር አምላክ ነው። የጸጋ የእግዚአብሔር ፍቅር እግዚአብሔር ነው ፍቅር የሰጠን ልጁን እኛን ከመውደዱ የተነሳ አንድ ልጁን እስኪሰጥ ድረስ ይወደደን እግዚአብሔር አብ ነው። ስለዚህ መንፈስ ቅዱስ ህብረት የሚለው እኛን በክርስቶስ አካል ውስጥ የከተተልና ህብረት እንድናሆን አካል እንድንሆን አዘ ባዲ የክርስቶስ አካል እንድንሆን ያደረገን መንፈስ ቅዱስ ነው። ቤተክርስቲያን እኛ ራሳችን ሁላችን አሁን አንድ አካል ነን የክርስቶስ አካል እንላለን። ይሄንን ያደረገው በክርስቶስ አካል ውስጥ ያጠመቀን ህብረቱን ያደረገ መንፈስ ቅዱስ ነው። ለዚህ ነው በስራ ልዩ የስራ የግብር ልዩነት አለ ምንለው ለዚህ ነው። የስም ልዩነት አለ ምንለው ለዚህ ነው። ነገር ግን የመለኮት አንድነት አለ ምንለው ደግሞ ስሩ ግብሩና ስራዎቹ ልዩ ቢሆኑም የስም ልዩነትም ቢኖር መለኮቱ ግን አንድ ነው። አምላክነቱ ግን አንድ ነው። ለምን ሶስት አምላክ አላየንም? አብ የማይችለውን ወልድ የቻለውን አላየንም። ወልድ የማይችለውን መንፈስ ቅዱስ የቻለውን አናየን። ግን የግብር የስራን ክፍፍል አይተናል። ለምሳሌ እግዚአብሔር ነው ልጁን የሰጠን፣ ክርስቶስ ነው የሞተልኝ እንጂ አብ ሞተልኝ አልልም። ወይም መንፈስ ቅዱስ ሞተልኝ ብሎ የሚሰብክ ሰውም የለም ይናገርም የለም። ግን ማ ሞተልህ ሲባል ክርስቶስ ሞተልኝ፣ ማ ልጁን ሰጠህ፣ አብ ሰጠኝ እንጂ ወልድ መንፈስ ቅዱስ ልጁን ሰጠኝ አንልም። መንፈስ ቅዱስ ኃይል ሰጠኝ እንላለን። ለምን? የግብር ልዩነት የስራ ልዩነት ስላለ ነው ያንን የምንለው። መለኮቱ ግን እዛ አንድ ሆኖ ማለት ነው። ያለበለዚያ በምን ስልጣን ነው አብ ልጁን? እሺ አምላክ አንድ አብ ብቻ ከሆነ ያለው በምን ስልጣን ነው መንፈስ ቅዱስ ለኛ ኃይል የሚሰጠን? በምን ስልጣን ነው ክርስቶስ እኛን ማዳን የሚችለው? መለኮት መኖር አለበት፣ ስልጣን መኖር አለበት። ያ ስልጣን አንድ ነው ማለታችን ነው። መለኮቱ አንድ ነው ማለታችን ነው። ሌላው በኤፌሶን 2:20 ላይ ቁጥር 20 ላይ እንደዚህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ቅዱስ አብራችሁ ትሰራላችሁ። ለምንድን ነው ያስፈለገው? ሐዋርያው ይሄንን የለያየ ይሄን መናገር ለምን አስፈለገው? የመለኮት አንድነት የአካል ልዩነት ስላለ ነው። የስራ የግብር ልዩነት ስላለ ነው የለያየ የሚነግረን። ስለዚህ ሐዋርያው ምንድን ነው የሚለን? መሰረቱ ክርስቶስ ነው። የተመሰረታችሁበት የዳናችሁት በክርስቶስ ኢየሱስ በተሰራው ስራ ነው። ደህንነቱ ቢውልድ የተደረገው መሰረቱ ክርስቶስ ነው ካለ በኋላ ህንፃ ሁሉ የሚለን እኮ ህንፃ አሁን የምንሰራው ቤት አለ ማለት አይደለም። ክርስቶስ አካሉን ማለት ነው። አካሉ አሁን ቁጭ እያልን የምንማረው ሌላ ጊዜ የምንማረው ሌሎች የምናደርገው ምንድነው? አካሉን ነው የምንገነባው። የክርስቶስን አካል እየገነባን ነው። መቅደሱ ማነው? ቤተ ክርስቲያንን ወይም የክርስቶስን ሙሽራ እየገነባን ነው። ስለዚህ ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ቅዱስ ትሰራላችሁ። እዛ አካል ውስጥ እዚህ የክርስቶስ ባዲ ውስጥ በመንፈስ ቅዱስ ነው የምትሰሩት። ያ የሚሆነው ክርስቶስ መሰረቱ በሆነበት እግዚአብሔር ራሱ በሚያደርገው ነው ብሎ አብን ወልድን መንፈስ ቅዱስን ከፋፍሎ ያሳየናል። ያለበለዚያ ይሄ ጥቅስ እንደዚህ ብሎ መናገር አስፈላጊው አልነበረም። ምንም እኮ አብ ብቻ አምላክ ከሆነ ወልድ እንደዚህ ነው መንፈስ ቅዱስ እንደዚህ ነው ብሎ ግልጽ አድርጎ ይነግረናል። ነገር ግን የምንድን ነው ያሳየን? የአካል ልዩነትን የመለኮት አንድነትን ነው ያሳየን። የአካል አንድነትን አላሳየንም። የአካልን ጨፍልቆ አላሳየንም። ወይ አብ ወልድ ነበር፣ ወልድ መንፈስ ቅዱስ ነበር አላለንም። እዚህ ጋር ሲነግረን ንጥልጥል አድርጎ ነው የሚነግረን። አብ ይሄን ያደርጋል፣ ወልድ ይሄን ያደርጋል፣ መንፈስ ቅዱስ ይሄን ያደርጋል፣ እናንተ ደግሞ እንደዚህ ሆናችሁ ትሰራላችሁ ብሎ ያለውን ነገር ነው ቁጭ አድርጎ ያሳየን። አንደኛ ጴጥሮስ ምዕራፍ 1:1-2 አንደኛ ጴጥሮስ ምዕራፍ 1:1-2 እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ ቅዱስ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ሶስቱንም ነው ቁጭ ያደርገው። ሶስት አካልን ወይም ስምን ሶስት ስራን አሳየንና መለኮቱን ግን አንድ ነው ያደረገው። ምክንያቱም መለኮቱ አንድ ባይሆን ኖሮም ለይቶ ማሳየት ነበረበት። አላደረገም። ያደረገው እግዚአብሔር አብ አለን አስቀድሞ እንዳወቃችሁ። ምክንያቱም የሚጠራ እግዚአብሔር ነው ብለናል። ወደ ክርስቶስ የጠራን አብ ነው ብለናል። እንዳወቃቸው በመንፈስ እንዲቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ። ለምንድን ነው ይሄ ሰው እንዲህ አይነት ቋንቋዎች የሚጠቀመው? እነ ጴጥሮስ ባለፈው አይቲንክ የመጽሐፍ ቅዱስ አሰሳ ባደረን ጊዜ ያሳየዋችሁ ይመስለኛል። ዘጠኙ መጽሐፍት ለአይሁዳውያን፣ ዘጠኙ መጽሐፍት ለአህዛብ የተጻፉ ስለሆኑ ቋንቋቸውም ልክ ከነሱ ጋር አብሮ የሚሄድ ነው። ስለዚህ ጴጥሮስ ለአይሁዳውያን ስለጻፈው፣ እሱም አይሁዳዊ ነው፣ ያው ለአይሁዳዊ ስለጻፈው እምየት መርጨት እነዚህ የሚሉትን ቃላት የሚጠቀመው እነሱ በሚገባቸው መንገድ ነው እንጂ ደሙ ላያቸው ላይ ረጫል አይደለም። ስለ ነጹበት ደም፣ ስለ ክርስቶስ ስለፈሰሰው ደም ነው የሚነግራቸው። ስለዚህ እግዚአብሔር አብ አስቀድሞ አውቋችኋል፣ በመንፈስ ቅዱስ ተቀድሳችኋል፣ በኢየሱስ ክርስቶስ ደም ነጽታችኋል ነው ባጭር አማርኛ። ግን ሶስትነትን ነው የሚያሳየን፣ አብንም ወልድንም መንፈስ ቅዱስንም በምናቸው በስማቸውና በግብራቸው ልዩነቱን አሳይቶን፣ መለኮቱ ግን አንድ ነው። የዳን ነው በእግዚአብሔር ነው። የዳነው በአንድ አምላክ ነው የዳነው የሚለውን ነው ያሳየው። ታዲያ እግዚአብሔር ብቻ የርሱነት ያለው ባህሪ፣ ለምሳሌ እግዚአብሔር ያሰኘው የራሱ ባህሪ አለ። አባ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ካልሽ በምንድን ነው የሚታወቀው? መጽሐፍ ቅዱስ ነጣጥሎ አብን ወልድን መንፈስ ቅዱስን በመለኮታዊ ባህሪው አስቀምጦልናል፣ አሳይቶናል። ወይንም ከዚህ በፊት አምላክ ብለን በተስማማንበት ትርጉም አብንም ወልድንም መንፈስ ቅዱስንም ያስገባን ማየት እንችላለን። ካረሳችሁት አምላክ ብለን በፊት የሰጣነው ትርጉም አለ። አምላክ ማለት ሁሉን የሚችል በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የፈጠረ በሁሉ ላይ ስልጣን ያለው ዘላለማዊ የሆነ የራሱ ማንነት ወይም አካል ወይም ፐርሰናሊቲ ማለት ነው ያለው። አካል ለሚለውም ሰተናል እውቀት፣ እኔነት፣ ፈቃድ ያለው ማለት ነው ብለናል። ፈቃንተ አካል ስንል እንጂ አካል ስለ የድንጋይ የሰው አካል ልዩ ነው፣ ያንበሳ አካል ልዩ ነው። አካል የሚለው የገባው እዚህ ጋር ፈቃድ አለው፣ ማንነት አለው፣ እኔነት አለው፣ ስሜት አለው ለማለት የገባ ነው። ስለዚህ አምላክ እግዚአብሔር አንድ ብቻ ወይም የእርሱ የሆነ ባህሪው የእግዚአብሔር የህልውና ባህሪ አለው። የህልውናው ባህሪ ምን ይመስላል? እነዚህን ባህሪዎቹ በአንድነቱም በሶስትነቱም የተገለጠ ነው። ማንም የማይከፍለው በመላእክቱም ፍጥረቱም በሰማይ በምድር የተሰራ ያልተሰራ ሁሉ የታየው ያልታየ ሁሉ የማይካፈለው የእርሱነቱ የአምላክነት ያሰኘው ባህሪው ነው። ስለዚህ እነዚህን ባህሪዎቹን እያስገባን አብን ወልድን መንፈስ ቅዱስን ማየት እንችላለን። ስለዚህ እግዚአብሔር በሶስትነቱም በአንድነቱም የተገለጡ ባህሪዎቹ ናቸው። መላእክቱ ላይ የሌለ፣ ፍጥረት ላይ የሌለ፣ በሰማይ በምድር የተሰራ ያልተሰራው ላይ የሌለ ወይም የማይካፈለው ማንም እሱን ይመስላል ማንለው ከዚህ በፊትም አይተናል። እሱን የሚመስል የለም፣ እኔን የሚመስል የለም ብሏል። ስለዚህ እሱን የሚመስል እንደሌለ አብ እሱን የሚመስል የለም፣ ወልድ እሱን የሚመስል የለም፣ መንፈስ ቅዱስ እሱን የሚመስል የለም ብለን ይህን ማየት እንችላለን። ለምሳሌ የመጀመሪያ የእግዚአብሔር ባህሪ ብቻ የሆነው እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። መንፈስ ነው ስንል በሁሉ ስፍራ በአንድ ጊዜ በአንድ ቅስፈት በሁሉ ስፍራ መገኘትም ማየትም መስማትም መንካትም ይችላል ማለታችን ነው። ታዲያ እንደዚህ ስንል መላእክቱስ መንፈስ አይደሉም ወይ እንዳትሉ ይሆናል። እውነት ነው፣ መላእክት መንፈስ ናቸው። እሱ ነው መላእክቱ መንፈስ ያደረጋቸው። መላእክቶች ግን በአንድ ስፍራ ሁሉ ስፍራ አይገኙም። ለምሳሌ እኔ ጋር ያለ መላእክት እናንተ ጋር መኖር አይችልም። የእያንዳንዳችን መላእክት የተለያዩ ናቸው። መላእክት በፍጥረታቸው የተለያዩ ናቸው። ስለዚህ መንፈስ ቢሆኑ በተዘጋ ቤት ውስጥ መግባት ይችላሉ፣ እሱ በላካቸው ስፍራ መገኘት ይችላሉ። ነገር ግን እንደ እግዚአብሔር በሁሉ ስፍራ በአንድ ጊዜ መገኘት አይችሉም። እግዚአብሔር ብቻ ነው። በአሁን ሰዓት ለሰዎች ኢትዮጵያ ውስጥ ያሉ ሰዎች ተኝተው ይሆናል፣ እኛ ይሁን ነቅተናል። አሁን ከዚህ እንኳን የወጡ ብዙ የአውሮፓ ሰዎች አሉ ተኝተዋል። እግዚአብሔር ቀንና ጊዜ ወቅቶች ከላይ ስለማይዙት የጊዜና የወቅት ጌታ ስለሆነ በሁሉ ስፍራ በአንድ ጊዜ ይገኛል። ይሄን ስትይ አብ በሁሉ ስፍራ ይገኛል። አዎ አብ በሁሉ ስፍራ ይገኛል። ኢየሱስ ክርስቶስ በሁሉ ስፍራ ይገኛል። አዎ ጌታ ኢየሱስ በሁሉ ስፍራ ይገኛል። ቃል አለ። በሁለት ሶስት ሆናችሁ በተሰበሰባችሁ በተኔ በዚያ ምን አረጋለሁ? እገኛለሁ። በቃ እገኛለሁ። ለምን? አልፋ ኦሜጋ ነኝ። መጀመሪያ መጨረሻ የለኝም። በሁሉ ስፍራ እገኛለሁ። እያየነው እንመጣለን ወደፊት። ዮሐንስ 4:24 ላይም አይተናል። ጌታ ራሱ ነው ያለው። ዮሐንስ 4:24 ለዛች ለሳምራዊት ሴት እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባቸዋል። እነሱ በመንፈስና በእውነት የሚለው ውስጥ መንፈሳቸውን ሰጥተው ማለት ነው እንጂ እንደሱ መንፈስ ሆኖ በሁሉ ስፍራ መስገድ ይችላሉ ማለት አይደለም። እሱ ግን መንፈስ ነው። ለምን? እነሱ ባሉበት ስፍራ ሁሉ መገኘት ይችላል። እነሱ ተራራንና አሁን እሷ ካመጣችው ጋር ማለት ነው ያዕቆብ እንትና እዛ ሰገዱ ምናምን ብላይ አባቶቿን ከዚህ በፊት የሰገዱበትን ኤክስፔሪየንሷን ስትናገር ኖ እግዚአብሔር እኮ መንፈስ ነው፣ የትም ሆነሽ ልትሰግጂለት ትችያለሽ፣ ግን አንቺ በመንፈስና በእውነት ከሆንሽ ነው ያላት። እግዚአብሔር ግን የትም ይሰገድለታል፣ የትም ይመለካል። ለዚህ ነው በአሁን ሰዓት ሌላ 24 ሰዓት ይመለካል። እኛ ስንተኛ አሁን ሌሎች ተቀብለው ያመልኩታል። እኛ አሁን እኔና እናንተ በአሁን ሰዓት ስለ እሱ እየተነጋገርን ሌሎች ደግሞ በተራቸው እኛ ስንተኛ እነሱ ይነሳሉ። 24 ሰዓት እግዚአብሔር ይመለካል፣ ከጊዜ በላይ ስለሆነ፣ ከወቅት በላይ ስለሆነ። ስለዚህ እግዚአብሔር መንፈስ ነው፣ በሁሉ ስፍራ የመገኘት ባህሪ ያለው። ለዚህ ነው አምላክ ያሰኘው። አንድ አምላክ ሊያሰኘው ከሚገባ ትልቁ ባህሪ መንፈስ መሆኑ ነው። የእሱ ብቻ ባህሪ ነው። ሌላ የማይካፈለው ባህሪ ነው ያልነው። እግዚአብሔር ያሰኘው ማንንም የማይካፈለው ባህሪ ነው ያልነው። ምን ይላል ሐዋርያት ሥራ 17 24 ላይ? ሐዋርያት ሥራ 17 24 ዓለሙና በርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ ውስጥ አይኖርም። እሱ ዓለማቱን ሁሉ የፈጠረ የሰማይና የምድር አምላክ እጅ በሰራው መቅደስ ውስጥ ወስነን ቁጭ አርገን ማስቀመጥ አንችልም። የአሕዛብን አማልክት እንደሱ ማድረግ እንችላለን። አንድ ቤት ውስጥ እናስቀምጣቸዋለን። ዛሴት እዛች ከዛች ቦታ የትም አይሄዱ፣ እዛ ጋ ነው ያሉት። እዛ ጋ ሲሄድ ነው ሰው ሲሰግድላቸው የሚፈልገውን የሚያደርጉት። የእኛን አምላክ ወስነን አንድ ቤት ውስጥ ዘግተን ማስቀመጥ አንችልም። ለምን? እሱ ሰማይና ምድርን የፈጠረ ዓለሙን ሁሉ የፈጠረ እሱ ስለሆነ እግዚአብሔርን ወስነን ማስቀመጥ አለ። በፈጠረው ነገር ላይ ሁሉ አለ እግዚአብሔር። በፍጥረቱ ላይ ሁሉ የተገለጠ ነው እግዚአብሔር። በሁሉ ስፍራ ይገኛል እግዚአብሔር፣ በሰማይ በምድር። አእምሯችን ከሚያስበው በማያስበው፣ ልናየው በምንችለው በማናየው፣ በምናስተውለው በደረሰልን እውቀት፣ ሳይንቲስቱ ጥበበኛው በደረሰበት እንኳን ልክ እግዚአብሔር ከዛ በላይ 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 ልቆ አለ። በሁሉ ስፍራ ይገኛል። መዝሙረኛውም እንደሱ ይላል። መዝሙረ ዳዊት 139 ከ7 እስከ 9 መዝሙረ ዳዊት 139 ከ7 እስከ 9 እንደዚህ ይላል። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከዛ እስከ ባህር መጨረሻ ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ማለቱ ከሰሜን እስከ ደቡብ ጫፍ ዓለማትን ሁሉ ሞልተሃል ነው። በሁሉ ስፍራ አለህ አንተ። ስለዚህ አንተን እዚህ ጋር ብቻ ነህ ብዬ ልወስን አልችልም። በሁሉ ስፍራ ትገኛለህ። ከመንፈስህ ወዴት እሄዳለሁ? ወደፊት እናየዋለን። እዚህ ጋር ስለ መንፈስ ቅዱስ ነው የሚናገረው። ከመንፈስህ ወዴት እሄዳለሁ? ከአንተ ከፊትህስ ወዴት እሸሻለሁ ነው የሚለው። የብሉይ ኪዳን ጥቅስ ስለሆነ ነው ያልተገለጠ የሚመስለን፣ ግን ስለ መንፈስ ቅዱስ ነው የሚናገረው። ወደፊትም እናነሳዋለን። መንፈስ ቅዱስም በሁሉ ስፍራ ይገኛል ለምንለው ይሄ መረጃችን ነው። ሁለተኛ ዜና 6:18 ሁለተኛ ዜና 6:18 እንደዚህ ይላል። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማየ ሰማያት ከሰማይ በላይ ያለ ሰማይ ይይዝ ዘንድ ከቶ አይችልም። ይህንን ሰለሞን ነው ያለው። ሰለሞን ያንን ምን የመሰለ ቤተ መቅደስ ከዓለም አንደኛ የሆነ ቤተ መቅደስ ሰርቶ ሲጨርስ የእግዚአብሔር መንፈስ ሞላው ይላል ቤቱን። መዘምራኑና ቀሳውስቱ መቆም እስከማይችሉ ድረስ የጌታ መንፈስ ሞላው። ነገር ግን ያ ሁሉ ሆኖ ምን አለ? እንዴት አድርጌ ነው አንተ እንደዚህ ውስጥ መወስነህ? በእውኑ እግዚአብሔር ከሰው ጋር በምድር ይኖራል እንዴ? እነሆ ሰማየ ሰማያት ከሰማይ በላይ ያለ ሰማይ እንኳን ሊይዝህ የማይችለውን እንዴት አድርጌ ነው እኔ በዚህ መቅደስ ውስጥ መወስንህ ነው የሚለው። አንተ እኮ ልዩ ነህ፣ ድንቅ ነህ። ከሰማይ ሰማይ በላይ ከማየው ከምረዳው በላይ ነው ያለው። አንተን እኮ እዚህ መቅደሴ ውስጥ ወስኜ ላስቀምጥህ አልችልም። ለምን? የአሕዛብ አማልክት ተወስነው ይቀመጣሉ። አያችሁ፣ ተወስነው ይቀመጣሉ። ሰዎች ናቸው የሚሄዱላቸው። ሰዎች እዛ ጋር መሄድ አለባቸው እንዲሰሟቸው። አንተ እኮ እንደሱ አይደለህም። አንተ እኮ ምድር ሞልተሃል ነው የሚለው። ሰማይ ዙፋኔ ነው፣ ምድርም የግሬ መረገጫ ናት ብሏል እግዚአብሔር። ሰማይ ዙፋን ነው፣ ዙፋኔ ነው፣ ምድር የግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው እስቲ ንገሩኝ ይላል። ከማጋ ታወዳድሩኝ ያላችሁ ኢሳያስ 40 ላይ ከማጋ ነው የምትወዳድሩኝ? እስቲ ንገሩኝ፣ እኔን የሚመስል አለ ወይ? ኢሳያስ ሲነግረን ሰማይን በስንዝሮ ይለካ፣ የምድርን አፈር ሰብስቦ የያዘ፣ ተራሮችን በሚዛን የመዘነ። እንግዲህ ምን አይነት አምላክ ነው? የሚገርም ነው። እንደውም ዝናብን ይላል በደመና ይይዛል ይላል። ዝናብ እንዳይዘንብ ከፈለገ እግዚአብሔር በደመና ብቻ ነው ቀጥ አድርጎ የሚይዘው፣ ያንን ጎርፍ የሚያጥለቀልቅ ዝናብ። ደመና ይረገጣል እንዴ? ደመና ይጨበጣል እንዴ? በዘመና ላይ እግዚአብሔር ይራመዳል ይላል። ደመና እንደውም የእግሩ ትቢያ ነው ይለናል ናሆም 1:7 ላይ። እግዚአብሔርን የሚመስለው እኮ የለም። እሱ ትልቅ አምላክ ነው። የብሉይ ኪዳን አማኞች የነበሩ ትልቅ ታውቃላችሁ፣ ሚስጥሩ ትልቁ ለውጣቸው፣ እነሱ በእምነታቸው ድል ነስተው የሄዱት ምክንያቱም እግዚአብሔርን አልቀው ነገርን አይደለም ያልኩት፣ እግዚአብሔር ለእነሱ ትልቅ አምላክ መሆኑ ነው። ከምንም ነገር በላይ ትልቅ መሆኑ መረዳታቸው ነው። ስለዚህ አንተ ትልቅ ነህ ነው የሚለው። ሰማይ ዙፋንህ ነው፣ ምድር የእግር መረገጫ ናት። እግዚአብሔር መንፈስ ነው። መወሰን እግዚአብሔር አይቻልም። ለዚህ ነው አምላክ የተባለው። ከአምላክ ከሚባለው ከሚመለከው በላይ አምላክ ሆኖ ገኖ ያለው እግዚአብሔር ለዚህ ነው። ዘዳግም 4:15 እንደዚህ ይላል፣ ስለዚህ እንደው ምን ይላል የምትሰሩልኝ ቤት ምን አይነት ነው ብሎ ራሱ ጠይቋል እግዚአብሔር። ሰማይ ዙፋኔ ነው፣ ምድር የግሬ መረገጫ ናት። እናንተ የምትሰሩልኝ ቤት ምን አይነት ነው? እውነት እኮ ነው። እስቲ አስቡ፣ ለእግዚአብሔር ቤት እንስራ ብለን ሰማይ ዙፋኑ የሆነ ምድር የግሩ መረገጫ ለሆነ አምላክ ምን አይነት ቤት ነው የምንሰራው? ደግሞስ እስቲ ምን አይነት ካሜራ ማን ነው እሱን ፎቶግራፍ አንስቶ እግዚአብሔር ይሄን ይመስላል የሚለን? ምን አይነትስ አርቲስት ነው እሱን ስዕል አርጎ ሰርቶ እግዚአብሔር ይሄን ይመስላል የሚለን? ምክንያቱም እግሩ ስር ነው ያለው፣ ሰማይ ላይ ወጥቶ ፊቱ ማየት አይችልም። እግዚአብሔር ትልቅ አምላክ ነው፣ መንፈስ ነው፣ በሁሉ ስፍራ ይገኛል ስንል አይነካም፣ አይጨበጥም፣ አይዳሰስም። አዎ ለኛ አሁን አይነካም፣ አይዳሰስም፣ አይጨበጥም። ግን እግዚአብሔር የራሱ አካል አለው፣ ማንነት አለው፣ እኔነት አለው፣ ፈቃድ አለው፣ ፍላጎት ስሜት አለው ማለታችን ነው። ዘዳግም 4:15 እንደዚህ ይለናል፣ እግዚአብሔር በኮሬ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ፣ በወንድ ወይም በሴት መልክ የተሰራውን፣ በምድር ላይ ያለውን የእንስሳ ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ፣ በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድር በታች በውሃ ውስጥ የሚኖረውን የአሳ ሁሉ ምሳሌ እንዳታደርጉ። አይኖችንም ወደ ሰማይ አንስተህ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉ አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትን እና የሰማይ ሰራዊትን ሁሉ ባየህ ጊዜ ሰግደህላቸው አምላካችን አምላክህን አምልካቸው እንዳስት ተጠንቀቅ። ተጠንቀቅ። ምንም አይነት ፒክቸር፣ ምንም አይነት ስዕል አድርገህ አምላኬ እግዚአብሔር ይሄን ይመስላል ብለህ እንዳታመልክ ተጠንቀቅ። ለምን? አላየህማ፣ አልሰማህማ፣ አልነካህማ። ስለዚህ ምናልባት ያየኸው ጨረቃን የሰራቸው ነገር ነው ያየኸው። ፀሐይን አይተሃል፣ ጨረቃን አይተሃል። ኢቭን ተመራምረህ ከሄድክ እነ ፕላኔቶቹ ሌላም አልፈህ ሄደህ አይተህ ይሆናል። ነገር ግን እግዚአብሔርን ራሱን አላየኸውም። ስለዚህ ተጠንቀቅ። ስዕል ሰርተህ ፒክቸር አድርገህ እንዳትሰግድ፣ ይሄንን ይመስላል አምላኬ ብለህ እንዳትሰግድ ተጠንቀቅ። እግዚአብሔር መንፈስ ነው፣ የሚመለከው በመንፈስና በእውነት ነው። በጣም ይገርማል። ምንም አይነት ስዕል፣ ምንም አይነት ቅርጽ ሰርተህ እንዳናመልክ። ለማን ነው ይሄ የተነገረው? ለእስራኤላውያን። ይሄን የተናገረው ማን ነው? ሙሴ። መቼ ነው ይሄ የተናገረው? በተራራ ላይ በትልቅ ክብር እግዚአብሔር ተገልጦ። እንዴ ያልተገለጠልን እኛማ ዝም ብለን እየሰራን ለጥፈን መስገድ የለብንም። እነሱ እኮ እግዚአብሔርን በታላቅነቱ በተራራው እስከሚጨስ ድረስ እግዚአብሔር አይናገረን ኡ ትልቅ ደመና ጢሱ ሞላው ይላል። ታላቅ ትዕይንት እኮ ነው ያዩት። የእግዚአብሔርን ፊቱን ባያዩም ክብሩን አይተዋል። ለፊቱ ክብሩ ነው። ኤኒዌይ ምክንያቱም እሱ ራሱ ማን ነው ሙሴ ምን ይለዋል? እባክህ እግዚአብሔር አንድ ጊዜ ፊትህን አሳየኝ ሲለው፣ ነው ክብርህን አሳየኝ ሲለው፣ ማንም ፊቴን አይቶ በህይወት አይኖርም አለው። ክብሩ ፊቱ ነው ማለት ነው። ስለዚህ ያ ክብሩ እሳት ተራራ ሁሉ ነደደ። እንስሳት እንኳን እዛ ጋር መቆም እስከማይችል የእስራኤል ልጆች በሙሉ ተንቀጠቀጡ። ታላቅ ነገር አይተዋል። ግን ተጠንቀቅ። ይሄ ሁሉ ቢሆንም እግዚአብሔር አምላክን ግን አላየኸውም፣ ፊቱን አላየህምና እንዳትስት፣ እንዳትጠም፣ ተጠንቀቅ። እንዳታመልክ፣ ሌላውን ስዕል ሰርተህ እንዳታመልክ። ለምን? ማወቅ ያለብን ከስዕል ጀርባ አጋንንት ይመለካል። ሁል ጊዜ ይህን ማወቅ አለብን። ከስዕል ጀርባ አጋንንቶች ይመለካሉ። ስለዚህ ተጠንቀቅ፣ ተጠንቀቅ፣ ተጠንቀቅ ይለዋል። ሌላ ሁለተኛው ባህሬ እግዚአብሔር ሁሉን ያውቃል። ሁለተኛ ባህሪ የእግዚአብሔር ብቻ የሆነው ማለት ነው። የእሱነቱ ብቻ ሌላ ማንም የማይጋራው በሌላ ፍጥረት ላይ ተገልጦ ያልታየ ትልቁ ባህሪው ሌላ ሁለተኛ ሁሉን ቻይነቱ ነው። ይሄን ስንል ሁሉን ያውቃል። ለእርሱ የተሰወረ ምንም ነገር የለም። በፊቱ የተራቆተ ሁሉን ነገር ያያል። ከእርሱ የተሰወረ አንዳች ነገር የለም። ራቆቱን ነጭ ሆኖ ለሁሉ ይታየዋል። ሁሉን ነገር ያያል ማለታችን ነው። እግዚአብሔር ሁሉ ቦታ አለ፣ በሁሉ ስፍራ ይገኛል፣ ሁሉን ያውቃል፣ ሁሉን ይችላል። ሮሜ 11:33 እንደዚህ ይለናል፣ የእግዚአብሔር ባለጠግነትና ጥበቡ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም፣ የጌታን ልብ ማን ያውቃል ይላል። እግዚአብሔር እንዴት ባለጠጋ ነው! ጥበቡ እንዴት እውቀቱ ጥልቅ ነው ይላል። ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። እግዚአብሔር በጥበብ በእውቀቱ እኔ ማንም አይተካከለውም፣ ማንም እሱ ጋር የሚደርስ የለም። ስለዚህ ነው አምላክ ከተባለው በላይ የሚመለክ ብቻውን አምላክ የሆነ አምላክ ነው። ብቻውን ሁሉን የሚያደርግ አምላክ ነው። ሁለተኛ ዜና 6:31 ላይ ሁለተኛ ዜና 6:31 አንተ ብቻ የሰው ልጆች ልብ ታውቃለህ ይላል። አንተ ብቻ የሰው ልጆች ልብ ታውቃለህ። ማንንም የሰው ልብ የሚያውቅ የለም። የሰው ልብ እጅ ክፉ ነው ብሏል እግዚአብሔር ራሱ። ማንንም አያውቅ ማንንም ባል ሚስት በጣም እርስ በርስ ምን ተጋጋብን ልጆች ሁሉ ነገር ቢሆን የኔ የምናገር በውስጥ የማስበው ማንንም ሰው አያውቅ። እያንዳንዳች እግዚአብሔር ግን ያውቃል። ተሸፋፍነን ብናያቴ እንደሱ ይሉ ነበር። ተሸፋፍነው ቢተኙ ገልጦ የሚያምላክ አለ ይሉ ነበር። ምንም ከእግዚአብሔር ተሰውረን መኖር አንችልም። ከእግዚአብሔር የትም እንደደበቅ በዚህ ነው ያለው። ወደ ሰማይ ቦታ ወደ ሲኦል ቦርድ አንተ በዚህ አለ። ወደ ምስራቅ ወደ ምዕራብ ጎን አስፍቼ እንኳን ብሄድ አንተ በዚህ አለ። እጅ በዛ ትመራኛለች። እግዚአብሔር ሁሉን ያውቃል። ሁሉን ይችላል። ሁሉን ያውቃል። ሌላ ሶስተኛ ባህሪው ኃያል አምላክ ነው። እግዚአብሔር ኃያል አምላክ ነው። ብርቱ ነው። በጠላቱ ላይ ድንቅ ኃያል አምላክ ነው እግዚአብሔር አምላክ። መዝሙረ ዳዊት 147 ቁጥር 5 መዝሙረ ዳዊት 147 ቁጥር 5 እንደዚህ ይላል፣ ጌታችን ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡ ቁጥር የለውም። እግዚአብሔር አምላክ ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡ ቁጥር የለውም። እንግዲህ መቼስ ይሄንን እየተነጋገርን ወደ ኋላ መለስ ብለን እግዚአብሔርን ቃል ታሪክ ብንመረምርን ማግኘት እንችላለን። ድንቅ አምላክ ነው። እሳት ውስጥ እሳትን የሳተን ኃይል ያጠፋ አምላክ ነው። ህዝቡን በምድረ በዳ 40 ዓመት የመራ ነው። ያለምንም ጤና ጥበቃ፣ ያለምንም ኢኮኖሚ ወርልባ ምንም ሳይኖር ማለት ነው። በራሱ ስልጣን በራሱ ኃይል ከ600,000 የሚበልጥ እግረኛ ይዞ ወጥቶ በምድረ በዳ 40 ዓመት የመራ ነው። የመገበ ነው። የተንከባከበ ነው። ባህርን እንደዚሁ ዝም ብሎ ተከፈል ሲለው የሚከፈልለት ነው። እግዚአብሔር ታላቅ አምላክ ነው። ይሄን ለማወቅ መጽሐፍ ቅዱስን ማጥናት ነው። ታላቅ ድንቅ አምላክ ነው። ድንቅ ነህ ይለዋል። ጌታችን ታላቅ ነው። ኃይሉ ታላቅ ነው። ለጥበቡ ቁጥር የለውም። ዘዳግም 10:17 ዘዳግም 10:17 እንደዚህ ይላል፣ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል የሚያስፈራ ፍርዱ ማማለጃ የማይቀበል አምላክ ነው። በፍርዱ የማያደላ ማማለጃ የማይቀበል ታላቅ አምላክ ነው ይላል። የአማልክት አምላክ የጌቶች ጌታ ነው ይላል። አምላክ ከተባሉት ሁሉ እሱ ጌታ ነው። የሁሉ ነገር ጀማሪ፣ የሁሉ ነገር ጨራሽ ነው። ሌላ አራተኛ ባህሪው ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። የሚሳነው ነገር የለም ማለት ምንም የሚሳነው ነገር የለም። ሲ ሰው ለምሳሌ ዶክተር ስፔሻሊስት ለምንድን ነው የሚባለው? የአይን ስፔሻሊስት ጆሮ ማከም ላይችል ያን ካንገት በላይ ያሉ ስፔሻሊስቶች አሉ። የማህፀን ስፔሻሊስት አለ፣ የልብ ስፔሻሊስት አለ፣ የአጥንት ስፔሻሊስት፣ የቆዳ። ለምንድን ነው እነሱ በአንድ በዛ ነገር ላይ ነው እውቀታቸው? አንድ ዶክተር ለአንድ ነገር አንድ ዶክተር ነው፣ ለሌላ ነገር አንድ ዶክተር ነው። ምክንያቱም እውቀታቸው ውስን ስለሆነ። ጨረቃ የሚመራመሩ ለብቻ ናቸው፣ ምድርን የሚመራመሩ ለብቻ ናቸው። ሁሉ እጽዋትን የሚመራመር አለ፣ ሁሉ እንስሳትን የሚመራመሩ አሉ። ሁሉ ተመራማሪ ያስፈልገው በአንድ ሳብጀክት ላይ ነው እውቅናቸው ወይም እውቀታቸው። የማትስ ፕሮፌሰር ቢኖር ማትስ ነው ጉብዝናው ማለት ነው። ሳይንስ ደግሞ ሌሎች ሳይንሶች አሉ። እግዚአብሔር አምላካችን ግን ሁሉን ይችላል ማለት ለሱ የሚሳነው ነገር የለም። ሁሉን ይችላል። ኦ አይንህን ፈውሻለሁ በለህ ሂድና ለጨጓራህ ሌላ ቦታ ሂድ አይለንም። ፈውስ ሲመጣ እኔ ገርመኛል ራሱ መጠራቱ ሳይሆን ፈውስ ሲመጣ እኔ ሁሌ እንደሱ ነው የምለው። እግዚአብሔር እኮ ከመጣ ጌታ እኮ ከመጣ ሁሉን ነገር ነው ፈውሶት የሚሄደው። ገባችሁ? ይችን የምትታይ ችግራችንን ብቻ ሶልቭ አድርጎ አይሄድም። ጌታ ይምጣ እንጂ ጌታ ካለ ሁሉን የማይታየውን ሁሉ ሰው ፈውሶ ይሄዳል። በዛሬ ጠዋት በጣም በውስጤ እሱ ነበር የሚመላለሰው። በእምነቷ ያቺ 14 ዓመት ደም የሚፈሳት ሴት በእምነቷ በቃ ጨርቁን ነካለው ብላ ሄዳ ተዳሰሰች። ያስ 38 ዓመት ባልጋ ላይ በዛች በሚተኛበት ቦታ ላይ ሆኖ የውሃ መንቀሳቀስ የሚጠብቅ እሱ እኮ እምነትም ላገኝ ቢል ኢቨን ክርስቶስ ጋር ለመሄድ ምንም እድል የለውም። የሚወስደውም ሰው እድል የለውም። ስለዚህ እዛ ተኝቶ ያለበት ጌታ ግን ራሱ መጣለት ይላል። አውቆ ነው የሚለው። 38 ዓመት በዛ እንደነበረ አውቆ ይላል ቃሉ። አውቆ ራሱ መጣ። ልትድን ትወዳለህ ወይ ብሎ ጠየቀው። መዳን ካልፈለገ ደግሞ ምናልባት በፈቃዱ ለመዳን ሴ ክርስቶስ የፈወሳቸውን በሙሉ ተመልከቱ። በእምነታቸው የመጡ አሉ። ራሱ ሄደ። የዳዊት ልጅ የዳዊት ልጅ ማረኝ። ለምን? አይነ ስውር ነው። ሄዶ በእምነት እሱን መንካት አይችልም። ስለዚህ አንዳንድ ጊዜ እኮ በቃ ይሄ ነው ብለን የምንላቸው ነገሮች በጣም ይገርማሉ። ከሱ ይልቅ ራሱን እግዚአብሔር ታላቅነቱን እንናገር። ሰዎች እነሱ በደረሱበት ቢሄዱ ያስ ጓደኞቹ በጣራ ነድለውስ በክርስቶስ እግር ስር ያስቀመጡት በጣም አስባቸው ነበር። ሁሉንም በእነሱ እምነት አዳነው። እሱ የእሱ እኮ እምነት አልተጠየቀም፣ የጓደኞቹ እምነት። በእነሱ እምነት ክርስቶስ ፈወሰው። አያችሁ፣ እግዚአብሔርን እንደዚህ ብለን አንለካውም። እሱ እንደዚህ ነው እያለን ቴዎሎጂ እንትን አና በሃይማኖት አንመሰርትለትም። ግን እንደሱ እንደ ራሱ እንደ ማንነቱ ስናመልከው እግዚአብሔር ራሱ በእኛ መንገድ ይመጣል። ሁሉን ቻይ ነው። ሁሉን ያያል። ሁሉን ያውቃል። ኢዮብ 42:2 ላይ ኢዮብ 42:2 እንደዚህ ይላል፣ ሁሉን ታደርግ ዘንድ ቻይ እንደሆነ አሳብህ ይከለከል ዘንድ ከቶ እንደማይቻል ይሄን እናወቅኩ። ያው መጽሐፉን ስናጠና እናውቃለን ለምን ኢዮብ እዚህ ጋር እንደደረሰ። እንግዲህ በኢዮብ ላይ የደረሰው መከራ የነበረበት ሁሉ ነገር አለ። ግን መጨረሻ ላይ እግዚአብሔር መጥቶ እስቲ ንገረኝ፣ እኔ ይሄን ስፈጥር እንዲህ ሳረግ ነበርኩ ወይ? ከማጋ ተማከርኩኝ? አንተ የት ነበርክ ይሄን ሳደርግ ሲለው፣ በቃ አለ አፌን እዘጋለሁ አለ፣ እጆቼን ባፌ ላይ አደርጋለሁ። አንተ ሁሉን ታደርግ ዘንድ ቻይ እንደሆንክ ሀሳብህ ይከለከል ዘንድ ከቶ እንደማይቻል ይህንን አወቅኩ ይላል። እግዚአብሔር አምላክ ሁሉን ቻይ አምላክ ነው። ማንም ሁሉን ቻይ አይደለም። አንድ ነገር ይችላል። ሁሉን ቻይ የሆነ በዚህ ምድር ላይ ማንም የለም። ታላቅ ነኝ ኃያል ነኝ ምንም ቢል እንኳን ሁሉን የቻለ የለም። ሁሉን ችሎ ያለ የሚችል አንድ የሰራዊት ጌታ እግዚአብሔር ነው። ሁሉን ቻይ ነው። ኤርምያስ 32:27-28 እንደዚህ ይላል፣ እነሆ እኔ የስጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቅተኝ ነገር አለንም? እኔ የስጋ ለባሽ ሁሉ አምላክ ነኝ፣ እኔን የሚያቅተኝ ነገር አለን? እስቲ ጠይቁኝ። ምንድን ነው እኔ ያቅቶኝ ወደ ሌላ የምትሄዱበት ምክንያት ነው? ለእግዚአብሔር ምን የሚሳነው ነገር አለ? ወዳጆቼ አሁን ይሄን እነዚህ የምንማረው እንደው ለመፈላሰፍ አይደለም፣ ወይም በቃ የምናውቀውን ለማድረግ አይደለም። ዋናው ዓላማው ምንድን ነው? እግዚአብሔር አምላክን አውቀን በሱ ላይ አርፈን፣ ያረፈ ሕዝብ ሌሎችን ያሳርፋል። አርፈን ሌሎችን እንድናሳርፍ ነው። ታላቅነቱን በብሉይ ኪዳንም የነበሩ እግዚአብሔር ሰዎች የአዲስ ኪዳኖቹም ይኸው ነበረ። እግዚአብሔርን ከማወቃቸው ትልቅ ራሱ ማንነቱን በትክክል ከማወቃቸው የተነሳ አርፈው ያሳረፉ ናቸው። ለዚህ ለእግዚአብሔር የሚሳነው ነገር የለም። መፍጠር፣ መግደል፣ ማዳን፣ የነበረን ወደ አለመኖር፣ ያለውን ወደ መኖር የሚያመጣ እሱ ብቻ ነው። የሞተን ማስነሳት፣ ያለቀውን የተቆረጠውን የሚቀጥል እሱ ብቻ ነው። ለእግዚአብሔር ይሳነዋል ይሄ አይችልም የምንለው ነገር የለም። ለእግዚአብሔር ሁሉ ይቻላል። እግዚአብሔር ሁሉን ይችላል። ለእግዚአብሔር የሚሳነው አንዳች ነገር የለም። አምስተኛ፣ እግዚአብሔር ታላቅ አምላክ ነው። እግዚአብሔር ታላቅ ነው። በዓለማት ላይ ታላቅ ነው። በሰማይ ባሉ ፍጥረት ላይ ታላቅ ነው። በሰይጣን ላይ ታላቅ ነው። እግዚአብሔር በፍጥረቱ ሁሉ ላይ ታላቅ ነው። በሁሉ ኢቨን አሁን ሰይጣን ይች ምድር የተቆጣጠረ ቢመስልም መጨረሻ እንዳለው መጽሐፍ ቅዱስ ነግሮናል። እግዚአብሔር በሁሉ ላይ ጌታ ነው፣ ታላቅ ነው። ናሆም እንደዚህ ይላል። ናሆም 1:3-5 ትንቢተ ናሆም፣ እግዚአብሔር ትዕግስተኛ፣ ኃይሉ ታላቅ ነው። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው። ደመና የእግሩ ትቢያ ነው። ባህርን ይገስጻታል ያደርቃትማል፣ ወንዞች ሁሉ ያደርቃል። ባሰነርና ቀርሜሎስን ላልተዋል፣ የሊባኖስም አበባ ጠውልገዋል። ተራሮች ከእርሱ የተነሳ ታወኩ፣ ኮረብቶች ቀለጡ፣ ምድርና ዓለም የሚኖሩ ሁሉ ከፊቱ ተናወጡ ይላል። እግዚአብሔር ትዕግስተኛ ነው፣ ግን ኃይሉ ታላቅ ነው። እግዚአብሔር እውነት ነው፣ ኃይሉ ታላቅ ግን በትዕግስቱ የተያዘ ነው ኃይሉ። ስለዚህ ዛሬ ዓለማትን የሚያጠፉ ሰዎች ኃይል ኖሯቸው ትዕግስት የሌላቸው ሰዎች ናቸው። ኃይል ያገኛሉ፣ ትንሽ ፓወር ሲያገኙ ዓለምን ያጠፋሉ፣ እንደነ ሂትለር አይነት። ግን እግዚአብሔር ታላቅ ነው፣ ኃይል አለው፣ ታላቅ ነው። ግን በትዕግስቱ ተመጣጣኝ ሆኖ ትዕግስቱ ባላንስ አድርጎ ይዞለታል ኃይሉን። ታላቅነቱ ብቻ አይደለም የነገረን፣ ትዕግስተኛ። ብዙ ቦታ እስቲ ተመልከቱ፣ እግዚአብሔር ኃያል ነው፣ ታላቅ ነው የሚለው ላይ ትዕግስቱ ይገባበታል። ዳስ ዋይ በምድር ላይ ሰው የሚኖረው ሁሉ አሁን የምናየው ነገር እያለሚ በትዕግስቱ የተነሳ ነው። እግዚአብሔር ታላቅ ኃያል አምላክ ነው። ይመጣል፣ ወደፊት እናየዋለን ሁሉ ነገር። መጽሐፍ ቅዱስ ወደፊት ራእይንም ስንማር ማን ነው የጌታን ዳግም ምጽአት ስንማር እናየዋለን። በጊዜው በሰዓቱ እግዚአብሔር የሚሰራ አምላክ ነው፣ ኃያል አምላክ ነው። ግን ትዕግስቱ ብዙ ነው። በሰማይ ባሉ ፍጥረታት ሁሉ ላይ እግዚአብሔር ኃያል ነው። ምንም ነገር እሱን ከሱ አውት ኦፍ ኮንትሮል የሆነ ነገር ከእግዚአብሔር የተሰወረ ወይም ከአቅሙ በላይ ሆኖ ሊቆጣጠረው የማይችል ፍጥረት እግዚአብሔር ፊት የለም። ሁሉ በእሱ ስር ነው ያለው። ይህንን ስንሰማ አናርፍም? ዛሬ የምንፈራ ሰዎች ማረፍ አለብን። እግዚአብሔር ይቆጣጠራል። እግዚአብሔር የነገስታትን ልብ እንደ ውሃ ፍሳሽ ያደርጋል ይላል መጽሐፍ ቅዱስ። እግዚአብሔር የገዢዎችን ልብ ይቆጣጠራል። አለቆችን፣ ዳኞችን ሁሉን ይቆጣጠራል። ምክንያቱም እርሱ የሁሉ የጌታ የሁሉ የበላይ ነውና። ዳንኤል 4:35 ላይ እንደዚህ ይለናል። ዳንኤል 4:35 በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይ ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃድህ ያደርጋል። እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። እግዚአብሔርን ለምን ይሄን አረክ፣ ለምን ይሄን ሰራህ የሚለው የለም። እጁን የሚከለክላት የለም። እሱ በሁሉ ላይ ስልጣን አለው። በምድር በሚኖሩ ላይ፣ በሁሉ ላይ፣ በሰማይ በሚበሩ ሰራዊት፣ በሰማይ ባሉ ሰራዊት ላይ ሁሉ እግዚአብሔር እሱ ነው የሚቆጣጠረው። ሰራዊቱን ውጣ ግባ የሚለው የሚያስወጣው የሚያስገባው እሱ ነው ነው የሚለው። ማንም ይሄን ለምን ታደርጋለህ የሚለው የለም። ዕብራውያንም እንደሱ ይለናል። ዕብራውያን ምዕራፍ 1:10-12 እንደዚህ ይላል። ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮች የእጅ ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ ይላል። ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮች የእጅ ስራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሰማይና ምድር እንደ መጋረጃ ገና ይጠቀልላታል ጌታ። የምንጠብቀው አዲስ ሰማይና ምድር አለ። ይቺ ምድር ታልፋለች። ይሄን ሁሉ የሚያደርገው እሱ ነው። ማንም ይሄንን ግን ለምን ታደርጋለህ የሚለው የለም። ፕላኔታችንን ሴቭ እናድርግ ብለው መንካት አትችልም የሚለው የለም። የራሱ ነው። ፕላኔቶቹ የራሱ ናቸው። ማንም የሚከለክለው የለም። በሁሉ ላይ ዳኛ ነው። በሁሉ ላይ ጌታ ነው። ታላቅ አምላክ ነው። በሰይጣን ላይ በራሱ በሰይጣን ላይ እግዚአብሔር ታላቅ ነው። ያዕቆብ 2:19 እንደዛ ይለናል። ያዕቆብ 2:19 አጋንንት ደግሞ ያምናሉ ይንቀጠቀጣሉ ነው የሚለን። እግዚአብሔርን መኖሩን ያውቃሉ እና ምንድን ነው የሚላቸው? እንደ አጋንንት አይነት እምነት አይኖራችሁ፣ ጀስት እግዚአብሔርን በመንቀጥቀጥ መፍራት ያን ቅረቡት ነው የሚለው እዛ ላይ። ግን አጋንንትም እኮ ያምናሉ፣ ማመን ከሆነ እነሱም ያምናሉ ይንቀጠቀጣሉ ይላል። አጋንንት እግዚአብሔር ፊት መቆረብ አይችሉም፣ ይንቀጠቀጣሉ። ለዚህ ነው በኢየሱስ ስም ሲጠራ ጮሆ የሚወጡት ስራቸው የሚከሽፈው። አሁን ስንጸልይ አጋንንትን ስራ ስንቆጣጠር በቀኛችን በዙሪያችን ሺ በቀኛችን 10,000 ነው የሚወድቀው መጽሐፍ እንደነገረን። ስለዚህ እግዚአብሔር ታላቅ አምላክ ነው። ምንም ትልቅ የለም እሱ። ይሄ ያሸንፈዋል፣ ይሄ ይበልጠዋል የምንለው የለም። ራእይ 22 ላይ አውቀናል የሰይጣንን ፍጻሜ። ራእይ 22 ነግሮናል። ዲያብሎስ እና ሰይጣን የተባለው ያዘው፣ ሺህ ዓመት አሰረው፣ ወደ ጥልቅም ጣለው። በኋላም እንደውም እንደገና ከሺህ ዓመት በኋላ ለዘላለም ታስሮ በእሳት ባህር በዲን ውስጥ ይቃጠላል። ከሐሰተኛው መሲህ ጋር አብሮ ይቃጠላል። ስለዚህ ሰይጣን ላይም ጌታ ነው እግዚአብሔር። ልንፈራ ሰይጣንን አይገባንም። እሱን ራእይ 19:20 ላይ ማየት እንችላለን። ራእይ 19:20 አውሬው ተያዘ፣ በእርሱ ፊትም ታምራትን እያደረገ የአውሬውን ምልክትን የተቀበሉትና ለምስሉ የሰገዱትን የአሳት ሐሰተኛ ነቢይ ከእርሱ ጋር ተያዙ። ሁሉም በባህር በህይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣለ። በኋላ ዳቢሎስ እዚህ ነው ከእነሱ ጋር ነው የሚቀላቀለው። ይሄ ሐሰተኛው መሲና ነቢዩ ናቸው። ወደፊት ተነስቶ ክርስቶስ ነኝ የሚለው ማለት ነው። ስለዚህ እሱ እነሱ ክርስቶስ ኢየሱስ በሚገለጥበት ጊዜ በአፉ ውስጥ በገና አፉ ስለተገለጠ እስትንፋስ ከአፉ ስለወጣ ብቻ ነው እነዚህ የሚቀልጡት የሚጠፉት፣ እና ወደ እሳት ባህር ዲን ውስጥ ይቃጠላሉ። በኋላም እሱም እዛ ተይዞ አብሮ ለዘላለም እዛ ውስጥ ይታሰራ ይገባል። ለዘላለም ማለት ነው። ለሰይጣንና ለመላእክቱ የተዘጋጀ የእሳት ባህር አለ። ሰዎች ዛሬ በፈቃዳቸው ነው ከሱ ጋር የሚገቡት። እግዚአብሔር ለሰው ልጅ ሲኦልን ወይም እሳትን ገሃነመ እሳትን አላዘጋጀም፣ ለሰይጣንና ለመላእክቱ ነው። ግን ሰው በፈቃዱ ዛሬ ወደ ገሃነም ሊሄድ ይችላል ከርሱ ጋራ። ለዚህ ነው የህይወት ወንጌል መሰበክ ያለበት። ሰዎች ክርስቶስ ኢየሱስን መቀበል አለባቸው። በዚህ አጋጣሚ ወዳጆቼ፣ በዚህ ሩም ውስጥ ያላችሁ ክርስቶስ ኢየሱስን ማታውቁ ብትኖሩ፣ እግዚአብሔር ታላቅ አምላክ ነው፣ ኃያል ነው። ያያችኋል፣ ያውቃችኋል እናንተ ባታውቁት፣ ይሰማችኋል እናንተ ባትሰሙት። ያውቃል፣ ያያችኋል፣ መገመጥ መነሳታችሁን ያውቃል። ከመወለዳችሁ በፊት ያውቃችኋል። ከእናታችሁ ማህፀን ሳትፈጠሩ ያውቃችኋል። ስለዚህ ለዚህ ጌታ ራሳችሁን ስጡ። ክርስቶስ ራሱ ልጁን ሰጥቷል። ክርስቶስ ሰው ሆኖ ወደዚህ ምድር የመጣው ለእኛ ነው። ምክንያቱም እኛ ስላልቻልን ወደ እግዚአብሔር መቅረብ ስላቃተን ነው የመጣው። ሰው በራሱ በኩል ወደ እግዚአብሔር መቅረብ አልቻለም። ምክንያቱም ከእግዚአብሔር ጽድቅና ቅድስና የተነሳ እግዚአብሔርን ማስደሰት አልተቻለም። ስለዚህ አንድ ልጁ እሱ ክርስቶስ መጥቶ ያን ሁሉ የኛን እዳ ኃጢያታችን በመስቀል ላይ ወሰደ። ልጁ አረካው፣ የልጁ ደም አረካው። ስለዚህ በሱ ምክንያት እኛን ተቀበለን እና በዚህ መስመር ውስጥ በዚህ ሮም ውስጥ ያላችሁ ክርስቶስ ኢየሱስ እንደ ግል አዳኛችሁ አልተቀበላችሁ፣ በአጋጣሚ የገባችሁ አጋጣሚ አይደለም። ጌታ ስለሚወዳችሁ ነው፣ ቃሉን እንድትሰሙ ነው። የተማርን ያለነው ስለ እግዚአብሔር ነው። ለዚህ እንድትወስኑ አበረታታችኋለሁ። እግዚአብሔርም ይረዳችኋል። ጌታ ያውቃችኋል። መንፈስ ቅዱስ ያያችኋል። ክርስቶስ ያያችኋል፣ የሞተው ለእናንተ ስለሆነ። የእግዚአብሔር ስም ብሩክ ይሁን። ሰዓቴ ስላለቀ በሚቀጥለው ጊዜ ስንገናኝ የእግዚአብሔርን ዘላለማዊነትን ተነጋግረን ከዛ በኋላ እያንዳንዱን ባህሪዎቹን የወልድን ደግሞ እዚህ ውስጥ ከተን እናያለን ማለት ነው። በአሁኑ ይሄ እንግዲህ እግዚአብሔር ባህሪ ነው ብለናል። አሁን እስካሁን አንድ ቀርቶኛል፣ ዘላለማዊ ነው የሚለው እሱም ቆይ ልጨርሰው እና እሱ ላይ አቆማለሁ። እግዚአብሔር ዘላለማዊ ነው። መዝሙር 90:2-4 ተራሮች ሳይዋለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ጋት ናት ይላል። እግዚአብሔር ዘላለማዊ ነው። አንዱም አምላክ ካሰኙት ባህሪዎች ዘላለማዊነቱ ነው። ስለዚህ ወደፊት አብን ወልድን መንፈስ ቅዱስን እዚህ ውስጥ እየከተትን እናያለን ማለት ነው። እስካሁን ድረስ የመጣንበትን ለአምላክነቱ ብቻ ወይም አምላክ ያሰኙት ባህሪዎቹ የሚለው ነው። አምላክ ለመባል መንፈስ እግዚአብሔር መንፈስ ነው ብለናል። እግዚአብሔር ሁሉን ይችላል ብለናል፣ ወይም ሁሉን ያውቃል ብለናል። እግዚአብሔር ኃያል አምላክ ነው ብለናል። ለእግዚአብሔር የሚሳነው ነገር የለም ብለናል። ምሳሌ የለም ስንል በዓለማት ላይ፣ በሰይጣን ላይ፣ በሰማይና በሰራዊቱ ጠቅላላ በፍጥረት ሁሉ ላይ እግዚአብሔር ታላቅ አምላክ ነው። እግዚአብሔር በሰይጣንም ላይ ታላቅ ነው ብለን እግዚአብሔር ዘላለማዊ ነው። ማንም ሳይፍ ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ። እንግዲህ ለምንድን ነው ተራሮች የሚለውን እዚህ ጋር ያስገባው? ተራራ አይሞትም። ተራሮቹ ጊዜ ከዘመን ዘመን ይሻገራሉ፣ አይደለም እያሉ ናቸው። ተራሮች ይቆማሉ። ስለዚህ እነሱ ሳይሰሩ አንተ ነህ፣ አንተ ዘላለማዊ ነው ብሎ አትሊስት ትልቁ እንግዲህ አንጋፋው የሆነው ተራራ ነው። ካለው ፍጥረት ሁሉ ያንን ነው የሚነግረን። እግዚአብሔር ስም ብሩክ ይሁን። ያለ የሚኖር ወደፊትም ያለ ያለማንም ሰሪ በራሱ ከዘላለም እስከ ዘላለም ያለ እግዚአብሔር ብቻ ነው ያለማንም ሰሪ። ስለዚህ እንደዚህ አይነት አምላክ ነው የምናመልከው ወዳጆቼ። የእግዚአብሔር ስም ብሩክ ይሁን። እንደ ጌታ ፈቃድ ደግሞ በሚቀጥለው ጊዜ ስንገናኝ፣ እንደ ጌታ ፈቃድ ኔክስት ቅዳሜ ማለት ነው ስንገናኝ፣ አብን ወልድን እያየን እያስገባ ነው። ወልድ ዘላለማዊ ነው ወይ? ወልድ ሁሉን ይችላሉ እያልን በዚህ ባህሪ ውስጥ እንፈትነዋለን ማለት ነው። የእግዚአብሔር ስም ብሩክ ይሁን። እዚህ ጋር ቆማለሁኝ። ጌታ ይባርካችሁ። የእግዚአብሔር ስም ብሩክ ይሁን። እንጸልይና እንጨርስ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ሁሉ ተጠቅልሎ ለአንተ ይሁን። ጌታ ሆይ እንግዲህ አንተ መንፈስ ቅዱስ ለእያንዳንዳቸው እግዚአብሔር ሆይ በሚገባቸው መጠን በሚገባቸው አቅም አንተ ቃልህን እንድትተረጉምላቸው የቃል ፍቺ በላያቸው ላይ እንዲያበራ በእኔም ላይ እንኳን እንዲያበራ ጸልያለሁኝ። እግዚአብሔር ከኔ ጎደለ የአንደርስታንዲንግ ጉድለት፣ የመናገር ጉድለት ኖሮኝ፣ ኤክስፕሌን የማድረግ ጉድለት ኖሮኝ እንኳን ያላደረግኳቸው ኤሪያዎች ግን መንፈስ ቅዱስ አንተ ስለማታልፋቸው በፈቀድከው መንገድ ስለምታስተምራቸው አመሰግንሃለሁ። ጌታ ሆይ የሰውን እግዚአብሔር ሆይ እያንዳንዳችን በዚህ ሩም ውስጥ ያለ ነው ልባችን ጠብቆ ደግሞ ቁጭ ብለን በእውነት መሰረታዊ የሆነ ትምህርታችንን አንተን መሰረቱን አንተን ማንነትን ለማወቅ ደግሞ ይህን ጊዜ ስለሰጠህን እናመሰግንሃለን። አሁንም ጨምረህ አስተምረን፣ ይሄ በቂ አይደለም ግን አትሊስት ጥያቄ ፈጥሮ ማለፍም ትልቅ ነገር ነው እና ሌሎችም እንዲጠይቁ ሞር እንዲያጠኑ መጽሐፍቶችን እንዲያዩ ቃልህን እንዲመረምሩ እግዚአብሔር ወይ ለሁላችን ለእኔም እንደሱ እንድታደርግልን እንጸልያለን። በዚህ ሩም ውስጥ ግን ጌታ ወይ አንተን የማታውቅ የምናወራው ነገር ምን መሆኑን ግራ የገባው ነፍስ ቢኖር በጌታ በኢየሱስ ክርስቶስ ስም ለአንተ አሳልፈን እንሰጣለን። ጌታ አንተ የህይወት ምንጭ ነህ፣ አንተ የህይወት ብርሃን ነህ። ተገለጥለት፣ በሚገባው መንገድ በሚገባት መንገድ ተገለጥላት። ያላንተ ህይወት የለም፣ ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም እና ይሄን ህይወት እንዲካፈሉ በኢየሱስ ክርስቶስ ስም እለምናለሁ። ጌታ ሆይ እንድትረዳቸው፣ ስለምትረዳቸው አመሰግንሃለሁ። ምክንያቱም ያ ትልቁ አላማህ ነው፣ መንፈስ ቅዱስ ያንተም ይሄ ነው አላማህና፣ ጌታ ሆይ እንድትገናኛቸው ለአንተ አሳልፍ ይሰጣለሁ። ልበ ሰፊዎች አድርጋቸው፣ ቃሉን የመመርመር ጸጋ ስጣቸው። ስለ ሁሉ ክብር ለአንተ ይሁን። ሳምንታችንን ባርክ፣ የሚቀረውንም ፕሮግራም ባርክ። ለይታችን፣ ጊዜያችን፣ ዘመናችን ሁሉ በአንተ እጅ ስላለ እናመሰግናለን። ክብር ሁሉ ለአንተ ተጠቅልሎ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን ወገኖቼ። ጌታን ስለ እናንተ አመሰግናለሁኝ። ጌታን እባርካለሁ። ሳምንታችሁ ሁሉ የሰላምና የጤና የመልካም ጊዜ እንዲሆንላችሁ እመኛለሁ። ተባረኩ። እግዚአብሔር በይሁዳ የታወቀ ድንኳን በሳሌ ማደሪያ በጽዮን አንተ ብርሃን ተላብሰ በሙሉ የሆንቱ አለቁ ከተግሳጽ የተነሳ ፈረስና ፈረሰኛው ጭልጥ ጅብን ብለው ተኙ። የያዕቆብ አምላክ ሆይ በአንተ ፊት ማንስ መቆም ይችላል? ማንስ መቆም ይችላል? መፈራት ያለብህ አንተ ብቻ፣ መወደስ ያለብህ አንተ ብቻ። እልሃለሁ ዛሬ ምንም ቆሜ አንተው በሰጠኸኝ ዘመንና ግኔ ልውሎይ ማደሪያ ይባረክ ቅዱስ ስም ይባረክ ለውሎይ ማደሪያ
ፈሩ አልኩኝ የወቤት አቤት ስንት ጀግና ስንት ጎበዝ ስንት አይደፈር ኖሯል በታች ከምረግጠው መሬት ما كبر يا علبة تسوبتها اللي